የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
የሁለት ከተሞች ፈተናና መስቀልቀል
ከቶስ ለምን ወዴትስ የሚወስድ መንገድ ይሆን ያልተመለሱ ጥያቄዎች አሁንም ያነጋግራሉ።
በተጋፈጡት የሰንበት ዋዜማ ድንገት ቁዘማ ላይ የሰነበቱት የአዲስ አበባና የባህር ዳር ከተማ ብቻ አይደሉምና
ካለፈው ሳምንት አሳዛኝ ድንገት ከመሰንበቻው ቁዘማ የተጋራው ድፍን አገርም መጠየቅ ነገና አሻግሮ ማየቱ ግን አልቀረም።
በአገር ጉዳይ ማስታወሻችን አንዳንድ የመዋያ ነጥቦችን እናነሳሳለን።
እናም ምጥን የሰንበት ወግ
አንቺ ፍቅር አንቺ 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 የበተደሽታ ልጅሽን ቢቸር ተኔ በስቶታ እሺ አጫውቺ
ወል እኔ ጋስማሙድን የማቆም የቀረብኩትም ያ በሙዚቃ ዘርፍ ነው እና በጣም በሚገርም ሁኔታ ከድሮ ጀምሮ ነው ማረው በጣም ኦፕን ማይንድድ ሆኖ የሚሰራ ሰው ማቀው ጋስማሙድን ፕሮባብሊ ሙዚቀኞች እንደውም ሞር ክሎዝ ማይንድድ ልንሆን እንችላለን when it comes to music ወደኛ አገር ደሞ ስንመጣ የምንወደውን አይነት ስታይል ይዘን ነው ምንቀረው ጋስማሙድ በብዙ ቦታ ሲሰራ አይቻውቃለሁ እንደውም አለ ምንለው ኢትዮጵያዊ አርቲስት በአለም ደረጃ ኢትዮጵያን ሪፕሬዘንት አድርጎ ለብዙ አመታት አሁንም ጭምር ቆሞ የሚሰራ ጋስማሙድ ሆኔ ማለት ነው።
አንቺን የተሰኘውን ትኩስ የሬጌ ስልት ተከትሎ የሰማችሁት እቁ ሙዚቀኛ ቶማስ ኩበና ነው። ለየት ባለው አዲስ የሬጌ ስልት ሪያል የሚኖረን ምጥን ወግ ቆየት ብሎ ይመለሳል።
ምን ነው ያገር ጉዳይ የተሰኘው ፕሮግራማችሁ ይበልጥ በሚያስፈልግበት ጊዜ አቋረጣችሁ ሲሉ አንድ አድማጫችን ያደረሱንና
በርግጥም ለጊዜው የሚስማማ መልእክት ያዘለ ደብዳቤ ቀንጨብ አድርገን እናሰማችኋለን።
መምህርና ተማሪ ሆነን እንድንቀጥል ግን በድፍረት እንድንነጋገር በድፍረት ውይይት እንድናደርግ ጥበብን የህይወት ተልእኮ አድርጎ እንደያዘው ማስተማርን ደግሞ የህይወት ተልእኮ አድርጎ የያዘው መስሎኝ ህይወቱን ስታይ ቤቱን ስታይ ከምርትና ከምርምር ክፍለ ጥበብ ውጪ ቤት ውስጥ ሌላ ህይወት እንደሌለ ትረዳል። ቤቱን በማየት ብቻ
ከስነ ጽሁፍ ጋር በፍቅር የወደቀ ሰው ነበረ እና እሱ ላይ እንቅፋት የሚሆንበት ነገር ከመጣ እንትን አይልም
ልጆ ይገድዳል።
በጣም የሚወዳቸው ጓደኞች ቤቱ መጥተው ወሬ ምናምን የሚያወሩት ጓደኞቹን ቤቱ ከገባ በኋላ ደበበ የለም በሉ ነው የሚላቸው ለቤተሰቦች።
የቀደሙት በሚል ርዕስ የጀመርነው ቅንብር አብይ አላማ
በቱባ ቱባ ስራዎቻቸው የሚወደሱ ታላላቆቻችን የቀደሙትን ቀናት ወራትና አመታት በረከቶች መቋደስ
ፈተናዎቻችንን መለስ ብሎ መመርመርና በሚገበዩት ቁም ነገሮችም
ለነገ የሚበጁ መልካም ሐሳቦችን መፍለቅ ማበረታታት ነውና
አሁን በዚሁ መንፈስ የባለተራውን ባለታሪክ
የስነ ጽሁፍና የቲያትር ጥበብ መምህሩን አያሲና ጻፊ ተውኔትን ጭምር ነው ደብበ ሰይፉን ወግ ዛሬ እንቋጫለን።
መሆኑን አድማጮች እንደምን ሰነበታችሁ?
አጥብቆ ሰላምታ በዛ የሚባልበት ሳይሆን እንዲያውም የሚፈልግበት አይነት ሳምንት ነበርና
አዎ ለገዛ ራስም ጭምር እንዳትል እንጂ
ማለቴ ነው አዲሱ ከቁም ነገሩም ከለዛውም ይያላችሁ አድማጮች ከአካለም ከመንፈስም ድካም ተታደጉ ዘንድ
የዛሬ ሰኔ 23 2011 ዓ.ም ምረዝ ዝግጅታችን አቀናባሪያችን ብርሃን ኃይሉን ይዘን
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ እስከ ምሽቱ 4 ሰዓት አብረናችሁን ቆያለን።
አሁን የሰዓቱ የዓለም ዜና ይቀድማል።
እንዳትሄዱ
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የሰሜን ኮሪያን ምድር ለመርገጥ ፕሬዚደንት ዶናልድ ትራምፕ የመጀመሪያው ስራው ላይ ያለ የአሜሪካ ፕሬዚደንት ሆነዋል። ዛሬ ፕሬዝዳንቱ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና ውስጥ በመተገኘው የሰሜን ኮሪያዊቱ ፑድሙንጆም የወሰን ላይ መንደር ውስጥ ነው የተገናኙት። ከዚያም ሁለቱ መሪዎች ድንበሩን በእግር አቋርጠው ወደ ደቡብ ኮሪያ ግዛት ዘልቀዋል። ሰሜን ኮሪያን የኒውክሌር የጦር መሳሪያ መርሃ ግብር አስመልክቶ ሁለቱ መሪዎች ከዚህ ቀደም ያደረጓቸው ስብሰባዎች ያለ ተጨባጭ ውጤት ቢበተኑም አሁን ግን ንግግሮቹን እንደገና ለመጀመር ተስማምተዋል። ፕሬዝዳንት ዶናልድ ትራምፕ የሰሜን ኮሪያው አቻቸውን ወደ ዩናይትድ ስቴትስ ጋብዘዋል ለጉብኝት። ይህ በእንዲህ እንዳለ በዩናይትድ ስቴትስ እና በቻይና መካከል ሲካሄድ ቆይቶ የተቋረጠው የንግድ ድርድር እንደገና እንደሚቀጥል ተገለጸ። ይሁን እንጂ ፈጣን ውጤት እንደማይጠበቅ የዋይት ሃውስ የምጣኔ ሀብት አማካሪ ሌሪ ኩድሮው ዛሬ ተናግረዋል። ለቡድን 20 ባለጠጋ ሀገሮች ስብሰባ ጃፓን የሰነበቱት ፕሬዚደንት ዶናልድ ትራምፕ ከቻይናው ፕሬዚደንት ጂንፒንግ ጋር ጥሩ ውይይት ማካሄዳቸውን በተከታታይ ባወጧቸው የትዊተር መልእክቶች አመልክተዋል። ከቻይና ጋር በተያያዘው ድርድር የቀረው 10% እጅግ የከበደው እንደሚሆን አማካሪው ኩድሎቭ ተናግረዋል። ሁለቱ ግዙፍ ምጣኔ ሀብቶች የገቡበትን የንግድ ትንቅንቅ የማርገብ አዝማሚያ ተስተውሎባቸዋል። አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እየተከታተላችሁ ያላችሁት። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን 36ኛ ዓመታዊ ዝግጅቱን ዛሬ እሁድ ሰኔ 23 2011 ዓ.ም አትላንታ ጆርጂያ ላይ በይፋ ይከፍታል። ሌኩድ ስታዲየም ላይ የተካሄዱ ባሉት የእግር ኳስ ግጥሚያዎች የተጀመረው ስነ ስርዓት እስከፊታችን ቅዳሜ ለአንድ ሳምንት ይቀጥላል። አዲሱ አበበ እዚያው ይገኛል። አሁን ወደ ስቱዲዮ ከመግባቴ በፊት ተከታዩን አካፍሎኛል።
አመሰግናለሁ ሰለሞን። አድማጮቼ እንደምን አመሻችሁ እንደምን ከረማችሁ? ምንም እንኳ ኦፊሴላዊ የመክፈቻው ስነ ስርዓት የሚጀምረው ከአንድ 4 ሰዓት በኋላ ማለት በኢትዮጵያ ወደ ለቱ 7 ሰዓት ግድም ነው ቢሆንም ቀደም ብሎ ከጠዋቱ 4 ሰዓት በዚህ ሀገር አቆጣጠር 4:30 ጀምሮ ልዩ ልዩ ውድድሮች መካሄድ ጀምረዋል። ቀደም ሲል ቺካጎ ከሂውስተን ተጫውቷል። አሁን ይህንን ፕሮግራም እያስተላለፉ ወይም እየሰማችሁ ባላችሁበት ሰዓት ቬጋስ ከሳን ፍራንሲስኮ ይጫወታል። ከዛ ቶሮንቶ ከካልጋሪ፣ ኢትዮ ዳላስ ከኒውዮርክ፣ የሜሪላንዶቹ ቅዱስ ሚካኤል እና ኢትዮ ሜሪላንድ እና ከዛ ቀጥሎ ደግሞ ሲያትል ባሮ ከሚኒሶታ ተጫውተው የመክፈቻው ስነ ስርዓት ወደ 12 ሰዓት ገደማ በአገሬው አቆጣጠር ይጀምራል። በመጨረሻ አንድ ውድድር ይካሄዳል፣ ኤሌ ዳሎል ከአትላንታ። እና የመክፈቻው ስነ ስርዓት ይሄንን የሚመስለው በስፖርቱ በኩል በመክፈቻው የተለመደው ሁኔታ ወይም ስነ ስርዓት ምንድን ነው? ተጫዋቾች መለያቸውን ለብሰው በህዝቡ ፊት ያልፋሉ። በሰልፍ ህዝቡን ሰላምታ ይሰጣሉ። ፕሬዚዳንቱ የፌዴሬሽኑ እንኳን ደህና መጣችሁ ንግግር ያደርጋል። ምናልባትም የክብር እንግዳ በአጭር ንግግር ሰላምታ ያቀርባል። አንዳንዴም የክብር እንግዶች ቢኖሩም ሰዓት አይበቃም ተብሎ የማይናገሩበት ጊዜ ይሆናል። ከዚያ መጨረሻ ግጥሚያ ኤሌ ዳሎል ከአትላንታ ተጫውተው ስነ ስርዓቱ ያልቃል ማለት ነው። ይኸው ነው ደግነቱ። ህዝቡም ከዚህ የተለየ አይጠብቅም። በመክፈቻ ባይጠብቅም ወይም ባለማግኘቱም ቅሬታ የለውም። የህዝቡ ፍላጎት በአብዛኛው እንደምንመለከተው ከልምድም እንደምናየው መሰባሰቡ ነው። ህዝቡ ደግሞ ፌዴሬሽኑን የሚወደው የሚደግፈው ኢትዮጵያዊነትን ለአመታት ይዞ በመዝለቁ ይመስለኛል። ለነገሩ በስፖርት ዝግጅት የተለየ ነገር የለም። ባልተለመደ ሁኔታ ዘንድሮ ግን 5 የክብር እንግዶች ይገኛሉ መባሉ ልዩ ይመስላል። 3 የእግር ኳስ ተጫዋቾች፣ 1 አትሌት፣ 1 ድምፃዊ፣ 5 አምስቱም አንጋፋ ናቸው። ይልቁን ለእኔ ለየት ያለብኝ አንድ ነገር አለ። እሱን ተናግሬ ላብቃ። ወጪና ገቢ ድንኳን ውስጥ ወይም እዚህ የተያዘ ሆቴል ውስጥም ግርዱ ባልተለመደ ሁኔታ የቀነሰ ነው። አዘውትረው በየአመቱ ይገኙ የነበሩ 1-2 ሰዎች አይ እባክህ ዘንድሮ መዝናናት ይለፈኝ፣ ያለፈው ሳምንት ድንጋጤ ማለቀቀኝ ያሉ ሰዎች አሉ እና ከሌላ ቦታ የሚመጡትም እንደዚሁ የዘንድሮ መዝናናት ይለፈኝ ብለው ቀርተው ይሆን አልታወቀም። ለማንኛውም ሰዓቱ ሲደርስ ሁሉንም የምናየው ይሆናል። በሉ እንግዲህ ከነገ ጀምሮ የተለያዩ የስፖርት ዜና፣ ድንኳን ውስጥ ያለውን ግርግር፣ የሜዳውን ሁኔታ፣ ለበዓሉ ታዳሚዎች ስለተዘጋጀ ሆቴል፣ ስለ መኪና መቆሚያ ወዘተረፈ፣ ይህም ሁሉ በየዕለቱ ልዘግብ እሞክራለሁ። ለአሁኑ በዚሁ ላብቃ። ደህና አምሽልኝ።
አመሰግናለሁኝ አዲሱ። የሚገኙት የክብር እንግዶች ዋሽ ሸዋን ግዛው አጎናፍር፣ ጊላ ሚካኤል እንዲሁም ኃይለ ማርያም ሻሾ በቅጽል ስሙ፣ እነዚህ የእግር ኳስ ተጫዋቾች ናቸው። የቀድሞ መሐመድ ከድር ሯጭ ነው። መሐሙድ አህመድ ይሆናሉ። ይህ በእንዲህ እንዳለ ኢትዮጵያውያን ወገናቸውን ለመርዳት እንዲረባረቡ የኢትዮጵያ ዳያስፖራ ትረስት ፈንድ የሥራ ኃላፊዎች ጥሪ አስተላልፈዋል። ወይዘሮ ሃና ጥናፉ የኢትዮጵያ የትረስት ፈንዱ የሕዝብ ግንኙነት ኃላፊ ናቸው። ሰሞኑን አሜሪካ ገብተዋል። ዛሬ አትላንታ ነው ያሉት። ወይዘሮ ብርሃኔ ቤካ ገለቶ የዋሽንግተን ዲሲና አካባቢው የኢትዮጵያ ዳያስፖራ ትረስት ፈንድ ቻፕተር ሰብሳቢ ናቸው። አነጋግሬያቸው ነበር። አጥር ያለ መልእክት አላቸው።
አዎ፣ እኛ የምንጠብቀው ምንድን ነው እንግዲህ የኢትዮጵያዊነትንና ኢትዮጵያዊነትን ለመዘከርና ለማክበር ነው። ከሌላ ስቴት ኬክ ቆርጦ ከየቦታ ያሉ የሚመጣው በዚህ አጋጣሚ ለዛ ኢትዮጵያዊነትን ለመስከርና ለማክበር ሲመጣ በዛው $1 ለህዝቤ ከዚህም በፊት ያልተደረገ ጥሪ ተደርጎልኛልና ለማህበረሰብ ልስጥ ብሎ ፕሮግራም አድርጎ በጀት አድርጎ እንዲመጣና እዛ ደግሞ የኛ ቡትስ የተዘጋጀ የኢዲቲኤፍ አለ። እዛው በክሬዲት ካርድ መክፈል ይችላሉ፣ በካሽ መክፈል ይችላሉ። ሁሉንም ነገር የሚያስፈልገውን ነገር አዘጋጅተናል። አብሮ ኢዲቲኤፍንም እንዲዘክሩ እንዲያከብሩ ነው የምንፈልገው። ለኛም የመጀመሪያ ጊዜ ነው ከዚህ አብረን ወይም ከተቋቋም ጀምሮ ከኳሱ ጋርም በሜዳውም የምንገኘው የመጀመሪያችን ነው። እኛንም በደንብ በሚችሉት መንገድ እዛም ተገኝተው መርዳት የሚችሉ ሊያግዙ የሚችሉ በጊዜያቸው እዛው እንዲያግዙን፣ ፍላየሮችን ወስደው እንዲያድሉ፣ ጓደኞቻቸውን እንዲያነሳሱ፣ ከሚጠጡት ከሚዝናኑበት እዛ አንድ ውሃም አለ ሌላ ነገርም አለ ሲዝናኑ ውሃ ንጹህ ኃይል ላትን እናት እንዲያስቡ፣ የትምህርት አገልግሎት መሳሪያም ሆነ ዳስ ውስጥ የሚማረውን የገጠሩን ዘመዱን የገጠሩን ማህበረሰቡን ኢትዮጵያዊውን እንዲያስቡ ነው መልእክት የምናስተላልፍላቸውና የምንጠብቀው ደግሞ ከነሱ ያው እንዲሰጡ ነው። እንዲሰጡ ጉልበታቸውንም ጊዜያቸውንም ገንዘባቸውንም እንዲረዱ እንዲሰጡና በኢትዮጵያ ዲያስፖራ ትረስት ፈንድ በኢትዮጵያዊው ሳምንት በስፖርቱ ጊዜ ፈንዱ ከ4.3 ሚሊዮን አካባቢ ደርሷል። አሁን ከዛ ወደ 5 ገባ። ዋው! ኢትዮጵያ ለኢትዮጵያ እውነተኛ ይቆማል የሚል የኖርዝ አሜሪካ የስፖርት ፌዴሬሽን ዝግጅት በዓለም ላይ በበጎ አድራጊነቱ ራሱን ስሙን ከፍ አድርጎ እንደሚያስመዘግብ ነው የምጠብቀው ማለት ነው።
ወይዘሮ ሃና
እውነት ነው፣ በደንብ ገልጸውታል ወይዘሮ ብርሃኔ። ዋናው ከገንዘቡን በላይ አንድነታችን፣ ከገንዘቡን በላይ ጥንካሬያችን፣ አብሮነታችን ነው እና አንድ ሆነን እዛ ራሱ መታየቱ ቀላል አይደለም። ምናልባት እስከ ዛሬ ድረስ ልክ ኢትዮጵያን እንደ አንድ ኮምፒውተር በመስላት ውስጥ የተለያየ ፎልደር ነበራት። ያ ፎልደር የብሔር የሃይማኖት የምን የምን ሊሆን ይችላል፣ የተለያየ ፎልደር ነው የነበራት። አሁን ይሄ ጥሪ ግን ምንድን ነው የነበረው? ያ ሁሉ ፎልደር ተከፍቶ አንድ ሀገር፣ አንድ ኢትዮጵያ፣ አንድ ልማት፣ ወገን እንርዳ የሆነ ነው እና የሚመጣው ሰው ያን አንድነቱን ይዞ ነው የሚመጣው። ያ አንድነቱን ይዞ ሲመጣ ሌላ ለምንም አናውለውም። ግልጽነት ላይ በጣም እንሰራለን ነው የምንለው። እያንዳንዷ የሚሰጧት ብር ወዲያውኑ ኮምፒውተር ላይ ይመለከቷታል። ስማቸው እንዲገለጽ ያልፈለጉ ካልሆነ ከሌ ከሌ በዚህ ሰዓት ላይ ይሄንን ብር ሰጥተዋል እናመሰግናለን የሚል ለእነሱም ደብዳቤ ይደርሳቸዋል። ድረገጻችንም ላይ እናወጣዋለን። ካሽኑር አይኖር የሚል ሌላ እንትን ነበረው። የለም ግልጽነታችን እንዳያበላሽብን ግድ የለም እዛው ደረሰኝ እንሰጣለን፣ ወዲያው ደግሞ ወደ ሲቲ ባንክ እንዲገባ እናደርጋለን በሚል ተማምነን ነው እናንትን ያለው። ምንም ጥርጣሬ ሳይገባቸው የሚሰጡንም በሙሉ እያሳወቅናቸው፣ ያወጣነውን በሙሉ እያሳወቅናቸው፣ ወደፊት መሄድ ያለብንን በሙሉ ምክራቸውን እየተቀበልናቸው አብረን ነው እና መሄድ የምንፈልገው። አትላንታ ላይ ትልቅ ተስፋ ይዘን የመጣ ነው። ያ የሚመጣ በሙሉ ይሄ ለከሌ ሳይ ለሀገሬ ብሎ የሚረዳ ይመስለናል እና አንድ ሆነን እንርዳት ለማለት ነው ዋናው አመጣጣችን ወደ አሜሪካ።
አመሰግናለሁ። ሙሉውን ቃለ ምልልሳችንን ከሰሞኑ ይዘን እንመለሳለን። ዜናው በቃ። ወደ አዲሱና ወደ አሉላ ልመልሳችሁ።
ለራዲዮ መጽሔት ቅንብራችን ተመልሰናል። አድማጮች፣ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
በመጽሔት ጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
እኛ እንነጋገር ሰማኝ ወንድም ዓለም የኔና ያንተ ዓለም በደም የተጻፈ በኢትዮጵያዊ ቀለም ነው የማይደበዝዝህ ያው ለዘላለም።
ግን እንመካከር አንድ ነገር ብቻ መሳለቂያ እንዳይሆን የሰው መጥረጫ እውነት ነው ግራግር ይጋጫል ከቀኙ ሰው እንኳን ከሌላ ይጣላል ከራሱ
መደማመጥ ብንችል በፍጹም እርጋታ እንኳን እኔ እናንተ የቃላት ሩምታ ግራግር ጨዋታ የነልቂት ታምላኩ ረብሻ ውካታ አገር ሳይቃጠል አንድም ነፍስ ሳይጠፋ ህዝብ ሳይሳደድ በአማን በተፈታ
እናን ንነጋገረ ያለምንም ገልጋይ እንበላ አስተርጓሚ እንበላ ሽማጋይ ንቃፊ ደጋፊ ሳይገባብን ጣልቃ የትም ይሁን መቼ ላንዲትም ደቂቃ እኔና አንተ ብቻ ተቀምጠን እናውጋ
እብሪት በትህትና ኩርፊያ በፈገግታ ጦርነት በሰላም ሀዘን በደስታ ተተክተውን ይህ የዛሬው ምራፍ በጊዜ ይደምደም ለፍቅር ነው እንጂ ለጥል አንታደም እኛ እንነጋገር በተሰኘችው የገጣሚና ጸሐፊ ተውኔት አለማየሁ ገብረሕይወት ግጥም
የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል።
አለማየሁ ገብረሕይወት እናመሰግናለን።
የምሽቷን ቀዳሚ ዜማም እናስከትል። አሄ
አንቺ 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 ፍቅር አንቺ ፍቅር
እንደምን ያለ ግሩም ዜማ ነው ጃን ጥሩ መርጣሃል ሁላ
ተወዳጁ ድምጻይ ማህሙድ አህሙድ ነው አንቺ ይያለ ምናልባትም ከዚህ ቀደም ባልተጫወተበት የሬጌ ስልት አዲሱ የብቻው ባደረገው አጫውት ያቀነቀነልን
መቼ ነው ወጣው መቼ ነው ተጫወተ ወይ የሚለውን ጥያቄ በነገር ላይ ይሄን ፕሮግራም ምን ቀርጸው ሐሙስ ቀን ነው ይሄ ፕሮግራም አየር ላይ ሲውል ደግሞ አትላንታ ነኝ እኔ ከማህሙድ ጋር ማህሙድ የዘንድሮ የ36ኛው የሰሜን አሜሪካ ስፖርትና ባህል ፌዴሬሽን የክብር እንግዳም ነው
ስለዚህ ዛው ተጠይቀው
ስለዚህ ዛው ተጠይቀው
ለረዳ ይችላልው ዲሱ እንዲያውም ከዚያም የተሻለ ሐሳብ አለኝ የዚህ ግሩም ስልት የሐሳቡም ጠንሳሽ የፕሮጀክቱም ባለቤት ቀደም ብሎ በሙዚቃ የሰማነውን አንጋፋውን ድምጻዊ ማህሙድ አህሙድንና ሌሎች የሙያ አጋሮችን ይዞ በልጭ ያለለትን የፈጠራ ሐሳብ ነፍስ ዘርቶ ለጆሮም ለአይንም ስንቅ ወደሚሆን ስዕልነት የቀየረው ቀደም ብለን በመግቢያችን ያስተዋወቅነው ኩቤዚስት የሙዚቃ አቀናባሪ ቶማስ ጎበና ቆየት ብሎ ብቅ ሲል ቢነግረን ምን ይመስልሃል?
መልካም።
አሁን
ወደ ቀዳሚው ቀንብር በመግቢያችን ወደ አነሳነው ሰሞንኛ ርዕስ ነው የምናቀናው።
የሁለት ከተሞች ፈተናና ምስቅልቅል
ከቶስ ለምን ወደ እትስ የሚወስድ መንገድ ይሆን? ያልተመለሱት ጥያቄዎች አሁንም ያነጋግራሉ።
አዲስ አበባና ባህር ዳርም በቀደመው ቅዳሜ ያስተናገዱት አስደንጋጭ ድንገት ያሳደረባቸው የሐዘን ድባብ ተጭኗቸው ነው የሰነበቱት።
በአገር ጉዳይ ማስታወሻችን ቀደም ሲል እንደገለጽነው አንዳንድ የመዋያ ነጥቦችን እናነሳሳለን።
ምን ነው ያገር ጉዳይ የተሰኘው ፕሮግራማችሁ ይበልጥ በሚያስፈልግበት በዚህ ጊዜ አቋረጣችሁ ሲሉ ቀደም ብለን በመግቢያችን የተቆምናቸው ዳግማዊ የተባሉ አድማጫችን ያደረሱንን ማስታወሻ እናስታውስ። አዲሱ
ጥሩ አሉላ ዳግማዊ የተባሉት አድማጫችን ይህን ደብዳቤ ከጻፉ ወደ ዓመት ሊቃረብ ነው። አሁን ካለው ሁኔታ ጋር የተዛመደ ነገር አገኘህበት?
ትክክል አዲሱ። ያን ጽሑፍ ባደረሱን ጊዜ በጣም የሚያሳስቡ ሁኔታዎች ኢትዮጵያ ውስጥ ነበሩ በሚባልበት መሰንበቻውን የገባንበትን አይነት ሁኔታ እንዳይጀመር በሚል ስሜት በተከታታይ እንግዶች እንጋብዛለን። እንነጋገር እንመካከር እንደሚለው ግጥሙ ሰዎች እንዲነጋገሩ፣ በቤት ውስጥ እንዲወያዩ፣ በባላንጣነት የመተያየቱን ነገር ትተው የሚበጅ ነገር ለሁሉም አብረው የሚኖርበትን ሀገር እንዴት ማበጀት ይችላሉ ስንል ተሰሚነት ያላቸውን እንግዶች እየጋበዝን ወደ 2 አመት ተኩል የዘለቀ ብዙዎችን አድማጮቻችን ጥሩ ምላሽ የሰጡን ፕሮግራም ስናካሄድ ቆይተን ድንገት ሁኔታዎች ተለወጡ ብለን ይሁን ወይ በሌላ ፕሮግራሙን አቋረጥነው። ምክንያቱም እንኳን መስጠት አቅም ያለን አይመስለኝም መቋረጥ የነበረበት አልነበረምና። ታዲያ ዳግማዊ ያን ጽፋቸውን ሲልኩ በርካታ ዝርዝሮችን ደቅሱና በሻሸመኔ የደረሰውን ድንገት ነው መጀመሪያ የሚያስቀድሙት። በጅጅጋ የተቃጠሉ ቤቶችን ያነሳሉ። በድሬዳዋ የተገደሉ ሰዎችን ይጠቅሳሉ። ያኔ ትኩስ ነበር። እርግጠኛም አልነበርንም እንጀምራለን የሚል ተስፋ ነበረን። ታዲያ አንድ አመት አለፈ። ፕሮግራሙን መልሰን አላመጣንም። የተፈራውት ግን ናልባትም በዚሁ ካላበቃ ጥሩ የማይመስል ሁኔታ ተመለከተን። ይሄ ነው ምክንያቱ እንግዲህ ዳግማዊ እዝራን ምን ነው ያገር ጉዳይ ለምን ተቋረጠ የሚለውን ሰፊ ዝርዝር ያዘ ኢሜል ለሰማምጣታችን
በሚያስፈልግበት ጊዜ ማለታቸውም እንግዲህ የትላንት ቅዳሜ ሳምንት በኢትዮጵያ የሆነውን ከዛ ጋር ለማገናኘት ይመስላል። እንዳሉትም በደብዳቤ ብቻ ሳይሆን ያገር ጉዳይ በብዙ አድማጮች እንደተወደደ ከመናገኛው መልእክት ተረድተናል። ለነቶ ባልተገባ ነበር ግን አንዱ ሲመጣ ሌላ ሲተካ ፕሮግራማችን በወቅታዊ ነገር ሲያዝ ነው እንጂ እንኳን አድማጭ የሚወደውንና ምንም ፕሮግራም መቀነስ አንፈልግም። ሰዎችን አቅርበን ጉዳዩ ማወቅ የሚችሉ ከደህንነትም ከግባለሞያም ከስነልቦናም ምሁራን ጋር ልንዋየ በተለይ ደግሞ ያገር ጉዳይ ያገባኛል ጉዳይ ነው ያስጨንቀኛል የሚሉ ከዚህ ቀደም እንዳቀረብናቸው አይነት ሰዎችን አቅርበን ልንዋየበት የሚገባ ነበር። ምንድን ነው ወዴት ሊያመራ ነው? ትንሣኤ ሙታን ነው ማግኘት ያለብን
መነዛቱ ነው አዲሱ። እንግዲህ አዲሱ አድማጫችን ዳግማዊ እዝራ የሰጡንን ማስታወሻ ተቀብለናል። ሌሎቻችሁም ያደረሳችሁን በርግጥም ጊዜው የሚጠይቅ ይመስለናል። ታዲያ ከዚሁ የተዛመደ በዚያ ሰሞን በአገር ጉዳይ እናቀርባቸው ከነበሩና ግራና ቀኝ ፋለሙን በላቸው አይን ለአይን መታየት ያልቻሉ ወገኖችን በተከታታይ ለማምጣት ቃል የገባንበትን መንደርደሪያ እናስከትል።
ከበርካታ ወራት በፊት ለኢትዮጵያ ሁኔታ ትምህርት የሚሆን ቁም ነገር ለመገብየት በሚል የታለመ አንድ ጽሑፍ
በ16ኛው ዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃት የተካና አስተዳደር ላይ ባተኮረና
የስመ ጥሯን ታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻ በማድረግ
የራዲዮ መጽሔት ደንበኛችን አቶ ይልማ አዳሙ የባላንጣዎች ቡድን በሚል ርዕስ አድርሰውን ነበር።
መለስ ብለን ቅምሻውን እናስታውስ። ብሔራዊ አንድነትን የሚፈታተን የህይወትና የንብረት ጥፋትን የሚያስከትል ጥቁር ዳመና ባንዣበበበት በዚያ ቀውጢ ዘመን አብርሃም ሊንከን በፕሬዝዳንትነት ተመርጦ ካቢኔ ለማቋቋም እንደፋደፍ ነበር።
ዕውቀቱም ልምዱም ሁሉም ማላቸው የሚባሉት ምሁራን እርስ በርስ ይናቆሩ ነበርና ሊንከን ሹልክ ብሎ ፕሬዝዳንት ሆነው በአገሪቱ ውስጥ የጥርጣሬ አየር ሰፈነ። በዚያም ልክ የሊንከን ጣጣ በረከተ።
የህዝቡንና አብረውት የሚሰሩትን ሰዎች አመኔታ ባጭር ጊዜ ውስጥ ማሸነፍ ነበረበት። የበርካታ ተጻራሪ ኃይሎችን የጥቅም ግጭት ማስታረቅም ነበረበት። የእርስ በርስ ጦርነቱ የሚጠይቀውን የሰውና የማቴሪያል ኃይል ስለማግኘቱ እርግጠኛ መሆንም ነበረበት።
ባሪያዎች ነጻ መውጣት አለባቸው በሚለው ጥያቄ ላይ በራሱ ፓርቲ ውስጥ እንኳን ወጥ የሆነ አመለካከት አልነበረምና እንዲጣጣም ማድረግ ነበረበት። በዲፕሎማሲው መስክ ደግሞ አውሮፓውያኑ ህዝባዊ መንግስት የሚሉት ነገር እያፈረጠመ መሄዱ ያባንናቸው ነበርና ኮንፌዴሬቱን ቢደግፉ የኃይል ሚዛን ወደ ደቡብ ያጋድላል የሚል ስጋትም ያስጨንቀው ገባ።
አሜሪካ እንዲህ ያለ ፈተና ገጥሟት አያውቅም። ጥርጣሬ የነገሰበትና ልጆቿ ፊትና ጀርባ የሆኑበት ጊዜ አልነበረም። በብዙ መስዋዕትነት የተገነባው ብሔራዊ አንድነቷ እንዲህ የተፈተነበት ወቅትም አልነበረም። የተከስኳቸውንና ሌሎችንም ብዙ ፈተናዎች አልፎ ነው የአብርሃም ሊንከን ቡድን ዛሬ የምናውቃትን የዲሞክራሲ ቀንዲል የሁሉ መጠጊያና መጠለያ የሆነችውን አሜሪካ ያቆየን። የሰመጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻ ያደረገውንና
የራዲዮ መጽሔት ደንበኛችን ቀደም ብለን ስማቸውን ያነሳነው አቶ ይልማ አዳሙ የባላንጣዎች ቡድን በሚል ርዕስ ያደረሱን በተከታታይም ካሰማናችሁ ቁም ነገር አዘል ትረካ ቀንጨብ አድርገን ነበር ያመጣ ነው።
ያን መሰል ታሪክና ተቀም ያለውም ውይይት ዛሬ ከመቼውም በላይ አስፈላጊ ይመስላሉና ለሚመጡት ተከታታይ ዝግጅቶችም እንደ ማስታወሻ ቢሆኑልን ወደድን።
አይጠገብም አዲሱ አትላንታ ደጋግመህ አንስተሃል ስለኳሱ እንደወትሮ በየቀኑ እንደምትዘግብልን እገምታለሁ።
እዘግባለሁ ያየር ጊዜ ከሰጣችሁኝ። ዘንድሮ ለየት ያለ የሆነ ፌዴሬሽኑ በኢትዮጵያ ጉዳይ ብዙ ጊዜ የሚያደርገው ነገር አለ። ሳይራሃብ የመጣ ጊዜ ገንዘብ ማዋጣትና የመሳሰለ በኢትዮጵያ ታዋቂ ሰዎች ሲሞቱ ማሰቢያ ጊዜ መስጠት አሁን ደግሞ በኢትዮጵያ ተከሰተው ነገር እናቃለን። ያን በተመለከተ ምን እንዳሰዋላቅም አንድ ነገር ኖርማል በያስባለው እሱንም እንዘግባለን። ኳስን ተከትሎ በየቦታው በየጊዜው የሚገናኙ የማህበራዊ ጉዳይም የፖለቲካም ስብስቦች አሉ። እነሱንም መከታተላለሁ።
ብዙ ስራ ይጠብቀኛል ነው የምትለው?
ስራ ይጠብቀኛልና በተስተግሩኝ።
አድማጮች ምን እንደሚኖር ኮዲው በኦፍ በረር አንዳንዱን ጠቆም አድርገሃል። እንዳልከው በመጪው የራዲዮ መጽሔት ነው ይበልጡን ሰፋ ያለውን እናገኘው። ግን ሳምንቱን የምታቀርባቸውን እንዲሁን እንከታተላለን። እኔ ኮዲኛው መስመር ሆኜ ካንተ ጋር ገጥማለሁ አዲሱ።
እንዲያውም ዛሬ ከኳሱ ጋር ረጅም ዘመን የቆየ ለስፖርተኞች ለሙዚቀኞች ጥሩ ነገር የሚያረግ አንድ እንግዳ ልንጋብዝ ነበር። የወቅቱ ሁኔታ ይዞን ሳይሳካ ቀርቷል። በሚቀጥለው ግን ነዋየው ለኳሱ ያረጋው አስተዋጽኦ ለስፖርተኞች ለኢትዮጵያ ስፖርት በጣም ለዚህ የተፈጠሰው ነው።
መታት የዘለቀ
እንግዳችን ይሆናል።
ትክክል ነው። እንግዳችንን በሚስጥር ይዘናል። እርሳቸውም ያውቃሉኛም እናውቃለን። መልካም እንግዲህ አዲሱ ቃል የገባነውን ሁሉንም ይዘን እንመጣለን። ሶስተኛው የሳምንቱ ምርጫችን ፍሬም ታምሩ ጎዳና ይለናል።
Can
አንዳንዶች በመስቅልቅሉም መሃል ቢሆን
ለነገው ትውልድ በሚበጁ ቁም ነገሮች እንደ ተጠመዱ ናቸው።
ሰሞኑን አንድ ምሽት የተገኘንበት ከዚህ የሚደመር ነው።
አንዳንድ ቁም ነገሮችን እናካፍላችሁ። ይሄ ትንሽ ደከም ያለ ሳምንት ውስጥ መንፈስ የሚያነሳሳ አጋጣሚ ሆኖ አግኝቻለሁ።
በጣም ነገሩ የአንድ ታዋቂ ኢትዮጵያዊ ልጅ ፕሮፌሰር ጌታቸው ኃይሌ ልጅ ወይዘሮ ርብቃ ጌታቸው በወጣትነት እድሜ ያለሽ ብትሆንም እንግዲህ እንደንግዳ አንቱ ብዬ ስላወራ አስረጃኝ እንደማትል ተስፋ አደርጋለሁ። ደብረ ብርሃን ውስጥ ትምህርት ቤት እየከፈቱ ነው። የትምህርት ቤቱ መስራች እሳቸው ናቸው። ዲሬክተር ሆነው የሚያገለግሉት አሜሪካዊት ሴት አሉ። ሌላ ጓደኛቸው ካሮሊን የምትባል ጓደኛቸው ቤት ሰኞ ምሽት ስለ ትምህርት ቤቱ ገለጻ አድርገው ነበረ። ምን አይነት ትምህርት ቤት እንደሚሆን፣ አዳሪ እንደሚሆን፣ የምግብ ቤት አዳራሹን፣ መሰብሰቢያ አዳራሹን፣ ክፍሎቹን እና በጣም የሚገርም ነው። ቶሎ ቶሎ ይመላለሳሉ በዚህ ጉዳይና ስለ ትምህርት ቤቱ ገለጻ ስለሚያደርጉ በገለጻው ላይ እንድንገኝ በደረሰን ግብዣ መሰረት መሄድ ነውና በጣም ደስ የሚል ምሽት ነበር።
እጅግ ደስ የሚል ምሽት ነበር እንዳልከው በሁለት ምክንያት። የመጀመሪያው እንዲህ ያለ ስራ ለመስራት ራሳቸውን ለሚመጣው ትውልድ በተጨባጭ በሚደረጉ ስራዎች፣ አንደኛ የዶክተር ጌታቸው ልጅ መሰረታቸው ኢትዮጵያዊም ቢሆን በጨቅላ አድሚያቸው መጥተው በዚህ ሀገር ባህል ውስጥ ያደጉ ከኢትዮጵያ ጋር ያላቸው ግንኙነት ቀደም ብለው ምርሳቸው እንደነገሩን ብዙም አይደለም። ነገር ግን የወላጆቻቸውን አገር የራሳቸው አገር አድርገው ይዘው የተነሱት በደረጃው እጅግ ከፍ ያለ በዚህ በዩናይትድ ስቴትስ የሚታወቅ እሳቸው የተማሩባቸውን የትምህርት መንገዶች ገንዘብ ማውጣት መክፈል ለማይችሉት ጭምር መርዳት የሚያስችል በተለየ ደረጃ የተዘጋጀ ትምህርት ቀደም የተቀስካቸው የትምህርት ቤቱ ዳይሬክተር የሚሆኑት በኒውዮርክ የሚገኝ አንድ ትምህርት ቤት ውስጥ በከፍተኛ ኃላፊነት በመስራት ላይ ያሉ ናቸው። አሁን ለዚህ ስራ ሲሉ ነው የሚለቁት። የቦርድ አባላቱ ታዋቂ ሰዎች ናቸው። ይበልጡን አሜሪካውያን ናቸው። የኢትዮጵያውያንም ተሳትፎ ለማበረታታት ጭምር በዛ እንቅስቃሴ ውስጥ መግባት የሚችሉ ሰዎችን ለማበረታታት የተደረገ ዝግጅት ነው። በርግጥ ተደምመን የተመለስ ነው። ግሩም ትምህርት ቤት እውን እንደሚሆን ወይዘሮ ርብቃን ጋብዘን ስንወያይ ደግሞ የበለጠ ምን አፍታታይ መስለኛል።
ዛሬ የተከሰነው ሄደን ገለጻውን መስማታችንን ለአድማጭ ለማድረስና ወደፊት ወይዘሮ ርብቃ እንደምናቀርብ ለመግለጽ ነው። በሚቀጥለው ጊዜ ሲመለሱ ስቱዲዮ አምጥተን ስለ ትምህርት ቤቱ ለምን ደብረ ብርሃን መከፈት እንደፈለጉ፣ ምን ችግር እንደገጠማቸው፣ ምን መልካም ነገር እንዳገኙ
ሌላ መጠቀስ ያለበት ወይዘሮ ርብቃ ደራሲም ናቸው። ግሩም መጽሐፍ ከጥቂት አመታት በፊት ጽፈዋል። በእንግሊዝኛ ነው። በርግጥ አማርኛ ይናገራሉና እንደውም ቃለ ምልልስ በአማርኛ ከህታቸው ጋራ ህታቸው ታዋቂ ሳይንቲስት ናቸው ፕሮፌሰር ሶስና በስማቸው የተመዘገበ ፓተንት የተሰጠው ልዩ ቴክኖሎጂ ፈጠራም አላቸው እና ከሳቸው ይሻላል እሷን ካናገራችሁ በአማርኛ እኔ ያስቸግረኝም ነው ያሉት።
እና ያለን ተባብለና
እንግሊዝ ታያል ለትውውቅ ያህል በደብረ ብርሃን ሊከፈት ስለታቀደው ትምህርት ቤት ነው ያወጋናችሁ። አሁን ወደ ተከታዩ ቅንብር ነው የምናልፈው።
አንቺ 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 ፍቅር አንቺ ፍቅር Oh, God.
ሙዚቃው የሚናገር ይመስላል። ቀደም ብለን በመግቢያችን አስተዋውቀናል ይህን ዜማ። መስመር ላይ ታዲያ ለሙዚቃው ቅርብ የሆነ ምናልባትም ከሙዚቃው አፈጣጠር ታሪክ ጋር የተዛመደ እንግዳ አለን። ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ናችሁ?
ቶማስ ገብና ወደ አሜሪካ ድምጽ ከመጣህ በዘም ያለ ጊዜ ተቆጠረ ይመስለኛል። እንዴት ነው?
ትንሽ ተራራቅን መሰለኝ።
ምን ይሁን
የማየኖረን ማለት
አንቺ ከኛም ከሙዚቃ አድናቂዎችም ጋራ ቅርብ የሚያደርግህ ይመስለናል። ምንድነው ይሄ እንዲህ ለየት ባለ ቀመር የተሰራ የሚመስል ስልት ስንል እኔና አዲሱ መግቢያ ላይ እየተነጋገርን ነበርና ባለቤት ሲናገር ያምራል። ስለዚህ ሙዚቃ ታሪክም ሆነ አፈጣጠር ካንተ የተሻለ ሊናገር የሚችል የለምና ምን ትነግረናለህ?
ይሄ በሙዚቃና ግጥም ኮንሰፕት ፍሬው ተቀምጦ የነበረ ነው። ዩ ኖ አንዳንድ ኢንስፓየርድ ስትሆን ጽፈም ተስከምጣቸው ነገሮች አሉ። ዩ ኖ ለመናገር most part of it በጣም quickly የመጣ ኢንስፓየርድ የሆነ ሙዚቃ ነበር አመጣጡ። የግጥሙንም ኮንሰፕት እንደዛው አድርጌ ጽፈው ያስቀመጥኩት ሙዚቃ ነበር። እና 2 years ago ጓደኞ ቼዝ ዴዲኬሽን ይባል ኢትዮጵያን ሬጌ ባንድ ዲ ዋሽንግተን ዲሲ ከስቴፈን ማርሊ ከባብ ማርሊ ልጅ ጋር አት ዘ 930 ክለብ ሾ ያደርጉ ነበር። እዛ ሾ ላይ አስ ፓርት ኦፍ ዴር ዩዥዋል ሬፐርቶር የጋሽ ማሙድን አንድ ዘፈን ካቨር ያደርጋሉ ማለት ነው።
ጋሽ ነው የምትለው የሙዚቃ አጋርህን የኢትዮጵያ ሙዚቃ ንጫወት አስለምደዋል ወደ ራሳቸው ዜማ ከመሄዳቸው በፊት የማሙድን ዜማ ይጫወቱ ነበር ይያልከን ያለ?
አዎ አስለምደዋል። ድሬጌ ሙዚቃም ቢሆን የሚጫወቱት ኢትዮጵያኖች በመሆናቸው መጠን የኢትዮጵያ ሙዚቃ በነን ኢትዮጵያንስ ፊልፊት ለመጫወት ብዙ ጊዜ ጥረት አድርጓል ይጫወታሉ። አንደኛው የሚጫወቱት እንግዲህ ዘፈን የጋሽ ማሙድ ዘፈን ነበር እና በዚሁ ቀን ማታ በዚሁ ቀን ምሽት ጋሽ ማሙድ እዚያው እኛ አካባቢ ስለነበረ ጠይቀውት ከነሱ ጋር ለመጫወት ፈቃደኛ ሆነና 930 ክለብ እንግዲህ ከስቴፈን ማርሊ ጋር አንድ ስቴጅ ሼር አድርጎ ማለት ነው። በዚሁ ዕለት ያው እኔም ጓደኞቼን ሰፖርት ለማድረግ ጋሽ ማሙድንም ይዘን ሄድን። ያው እንደምታውቀው የኛ ኢትዮጵያውያኖች ሬጌን በጣም ነው የምንወደው።
የራሳችን ዲማስኪ መስለኝ
የራሳችን ይመስለናል መስለኝ እና ኦብቪስሊ በስቴፋን ማርሊ ሾው ላይ እና በዚህ ዘዴካ ሾው ላይ በጣም ብዙ ወጣት ኢትዮጵያውያኖች ይገኙ ነበር እና እንግዲህ ደስታቸው ምን ያህል እንደነበረ ልነግር አልችልም ጋሽ ማሙድን እዛ ስቴጅ ላይ በማየታቸው ማለት ነው። ከዛ ስቴጅ ላይ ወርደን ስቴፋን ማርሊ ለማየት በመነዘጋጀበት ጊዜ አንድ ነገር ኖቲስ አደረጋለሁ። ይሄ ምንድነው? ጋሽ ማሙድ ስቴጅ ላይ ወጥቶ የተጫወተው ዘፈን እውነት ለመናገር 50 ዓመትም ሊሆነው ይችላል ከተጻፈ። እዛ አካባቢያችን በጣም በብዛት ያሉ ከ30 ዓመት በታች የሆኑ ወጣቶች ናቸው። እንዴት ጋሽ ማሙድን እንደሚወዱት እንግዲህ እንደ አዲስ እናገረው እንደማያቅሰው ማለት ነው። በቃ ከበቡን ነው ማለት። እኔም ተከበኩ በዛው አጋጣሚ አብረን ስለነበርን መጥቶ ፎቶግራፊ እንነሳሉ መጠጥ እንግዛላችሁ ምናምን የማይወራ ነገር የለም። ይሄ በቃ ገርሞኝ ነበር ማየው እንደ አዲስ ያው ከድሚያቸው አንጻር የዘፈኑንም እድሜ ጋሽ ማሙድንም የብዙ አመት በዚህ ስራ ማገልገሉ ኢትዮጵያ ውስጥ እሱን እያሰብኩ ሳለ ሾው ይጀምራል ማለት ነው። የስቴፈን ማርሊ ሾው ሲጀምር አሁን ሁላችንም አቴንሽን ወደ ስቴጅ ይሆናል። በዚህ ሰዓት ላይ ጋሽ ማሙድ በጣም ተመስጦ ይሄን ሙዚቃ በጣም እያደነቀ እንደዚህ ሙዚቃ መሰራት ያለበት እያለ እያሞገሰ ሲያወራ እዛ ደቂቃ ላይ እዛ ሞመንት ላይ እቺ የጻፍኳት የድሮ ዘፈን ከጋሽ ማሙድ ድምጽ ጋር ጥንቅላቴ ውስጥ በቃለች ማለት ነው። እና እዛው ነው ሌላ ቦታ አይደለም እዛው ምን ይመስላል ጋሽ ማሙድ ድፍረቴ ራሱ ከባድ ነው እንዲያነት ነገር ተስተያለው። ያው እንግዲህ ሙዚቃ ካውስቶን አንዳንዴ በኢሞሽን ነው የምናወራው። ሙዚቃ ሲኖር ቀላል ነው ኢሞሽን። እና በዛ ሰዓት ላይ እንዴት ነው የሆነች ዘፈን አለች የጻፍኳት የሞከርኳትና ካንተ ጋር ምናምን ብንሰራ እንዴት ይሆናል ግን ካዥዋሊ መንሽን ሳረክ ግጥሙን ማን ነው የሚጽፈው ግጥሙን ማን ነው የጻፈው ተባልኩ። ጥሩነቱ በጣም የቅርብ ጓደኛዬ ከጋሽ ማሙድም ጋር አስ ኪቦርድ ፕሌየር ለብዙ አመት የሰራ በጣም የሚገርሙ የዘፈን ግጥሞች የጻፈ ዮናስ የሚባል እንግዲህ ዮናስ ከሙሉ ቀን ጀምሮ ቴዲ ታደሰ መሳይ አሁንም ከጋሽ ማሙድ ጋር እኔም ወዳቸው ብዙ ዘፈኖች የጻፈ ጓደኛዬ ነው። ቅርቤም ስለነበረ ለጋሽ ማሙድም ቅርብ ስለነበረ ያሰብኩትም እሱን ነው። እንግዲህ አማርኛ ግጥም ለመጻፍ ብዙ ችሎታ የለኝም። ሰው እንደዛ ብዬ ለጋሽ ማሙድ ስነግረው ወል እንግዲህ ይጻፍና አሳየኝ ተባልኩኝ። እንደዛ ነው የተጀመረው። ያው ዮናስን ኮንሰፕቱን ነገርኩት የሚገርም ግጥም ጽፎ ሰጠኝ ልክ በመፈልገው መንፈስ ማለት ነው። ይሄንን ለጋሽ ማሙድ አሳየሁት። ዋን አፍተርኑን we got together አበጋዝ ነበር አጠገቤ
አንድ ዋሽንግተን ዲሲ ከሰዓት በኋላ ያልክ ነው
ዋሽንግተን ዲሲ ከሰዓት በኋላ really is that casual እንግዲህ ያው የምንወደውን መንጠግቦን ድምጽ ተቀረጸ ማለት ነው እንግዲህ አሁን hopefully እኔ እንደምወደው ህዝብ ይወደዋል ይያስባል
እስኪ አብረን እንስማና ወደ ወጋችን እንመለሳለን አንቺ 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 አንቺን አንቺን የፈጠረሽ ጌታ ልብሽን ቢቸረኝ ለኔ በስጦታ ነው ቶማስ አንተ ትህትና ቀለል አድርገህ አቀረብከው እንጂ አሰህ በሙዚቃው አውቀና ያለ በዚህ በዩናይትድ ስቴትስ የሚታወቅ ጎጎል ቦርዴ ማመታሳልፈሃል ሙዚቃ ቀማሪ ነህ ወዲሁም የራስህንም ሶሎ አልበም ከዚህ በፊት አውጥተሃል በ2009 ዓመተ ምህረት ስለዚህ ለመሐሙድ ባለ ፍቅርና አክብሮት ነው እንጂ የሙዚቃ አዋቂ ነህና ምናልባት በዚህ ሰዓት የማያውቁ አዲስ የሚሰሙ አድማጮቻችን በትክክል እንዲረዱ ያህል ነው ቶማስ እስኪ አንድ ሁለት ነጥቦችን ስለዚህ ስራ እንባባልና የሙዚቃ ወግ እንዲኖረን በሰፊ ፕሮግራም ስለ ሙዚቃ እናወጋለን ከታዋቂ ድምጻውያን ጋራ በሙዚቃ ቀማሪነት በሙዚቃ ተጫዋችነት ብቻ ሳይሆን ከሙዚቃ ጋር በተያያዙ በርከት ያሉ ስራዎችን ተሳትፈሃልና ይሄን መሐሙድ ከዚህ በፊት ያልሰራበትን ስልት ለመሞከር ራሱ ቅድም የነገርከን አጋጣሚ የተለየ መሆኑን መገመት ይቻላል ያ ስሜት የቀሰቀሰውን የመሐሙድ የራሱን ጉጉትና ስሜት ጭምር ቀደም ብለን በመግቢያችን ላይ ስለ መሐሙድ ችሎታ ስለ ሙዚቃው ስለ ሰራቸው ስራዎች ካዲሱ ጋር እንነጋገር ነበር የማይችለው ሙዚቃ የለም ብለ ማሰብ የምትፈቅደውን ይሃል ነገር ግን መሐሙድን በረጌ ማስ ያልተለመደም ከመሆኑ አንፃር አይታሰብምና እንዴት ተሳካ
ወል እኔ ጋሽ መሐሙድን የማቆም የቀረብኩትም ያው በሙዚቃ ዘርፍ ነው እና በጣም በሚገርም ሁኔታ ራሱን ዝቅ አርጎ ከኛኩል ማለት ነው ከድሮ ጀምሮ ነው ማውራው በጣም ኦፕን ማይንድድ ሆኖ የሚሰራ ሰው ማቀው ጋሽ መሐሙድ ነው እርግጠኛ ነኝ ፕሮባብሊ ከኖርማል የሙዚቃ ወዳጆች ሙዚቀኞች እንደውም ሞር ክሎዝ ማይንድድ ልንሆን እንችላለን when it comes to music ወደኛ አገር ደግሞ ስንመጣ maybe even more የምንወደውን አይነት ስታይል ይዘን ነው የምንቀረው አንዱ ሬጌ ከወደደ ከሬጌ ውጭ አይሰማም እንደዛ ነን ጋሽ መሐሙድ በብዙ ቦታ ሲሰራ አይቻውታለሁ እንደውም አለ ምንለው ኢትዮጵያዊ አርቲስት በአለም ደረጃ ኢትዮጵያን ሪፕሬዘንት አድርጎ ለብዙ አመታት አሁንም ጭምር ቆሞ የሚሰራ ጋሽ መሐሙድ ነው ማቀ ጂጂ ነበረች ከዚህ በፊት which I was ራሴም involved in የነበርኩበት ፕሮጀክት ነው አስቴርም አለች ሌሎችም አሉ ግን ጋሽ መሐሙድ for the longest time እኛን ኢትዮጵያዊነቱን ሪፕሬዘንት አድርጎ ስቴጅ ላይ ቆሞ የሚሰራ ሰው ነው ሶ ለኔ ለጭንቅላቴ ብዙ አልከበደኝም ሬጌ ስታይል ስለሆነ አልሆነ ሳይሆን እኔ ሞር እኔ ሞሆኔ ከኔ ጋር መስራቱን ነው ትንሽ ያከበረው ለኔ ጋር ለኔ እሱ ብዙ ከባድነት አልነበረውም በጋሽ መሐሙድ ኦፕን ማይንድነት ስለማመን እና ስላየሁት ማለት ነው ለምሳሌ የፈረንሳይ በጣም የታወቀ የሀገራቸው ሌጀንድ አለ ሰርጅ ጋንዝቦር የሚባል ሰውዬ ከሙዚቃም ውጪ በጣም ብዙ አርቲስት ከፔይንተር ነው አክተር ነው ያልገባበት የአርት ዘርፍ የለም ግን በሙዚቃ ምንነቱ ብትሰማው over the years በቃ የሌለ አይነት ስታይል ያለከው የለም funny enough በሽምግልናው ጊዜ ከሬጌ ሙዚቀኞች ጋር ስላይን ራብ የሚባሉ አሉ ለጀንዶች ከነሱ ጋር የሰራው ሬጌ አልበም ለኔ one of my favorite ሬጌ አልበም ነው ሰው ይወቅም በሬጌ የሚታወቅ አይደለም so እንደ አይነት ነገሮች ብዙ እንዳሉም ስለማቅ ስለምሰማም ሬጌ ዘፈነ አንዘፈነ ለኔ ብዙ እሱ ላይ ሳይሆን you know እንደዚህ casually ተጠይቆ ለኔ respect ኖሮት ሰምቶኝ ወዶት መስራቱ ለኔ እሱ ነው ትልቁ ነገር ብዬ ነው አስበው
ግሩም ነው ቶማስ በዚህ ሙዚቃ ዙሪያ እንድንነጋገር የሚያደርግ ሌላም ስራ አለው አንቺ እንበለው የሙዚቃውን መጠሪያ
ሙዚቃው እንደምትሰማው እንዳየው እንግዲህ ኢትዮጵያዊትን ሴት በጣም አዳምቆና አድንቆ የሚያወራ አይነት ግጥም ነው ስለፍቅር
ብዙ አይነት ዴፊኒሽን ሊኖር ይችላል። ከኢንዲቪጁዋል ጀምሮ እስከ ሶሳይቲ፣ ካልቸር፣ አገር አስተዳደግ፣ ጓደኝነት፣ ኤክስፒሪየንስ ሁሉ የፍቅርን ዴፊኒሽን ሊቀያየር ይችላል ከየቦታው። አንደኛዋ ስናፕሻት እንግዲህ ቢያስተኳት probably በቪዲዮው እንትን ያልኩት አንዳንዴ ሚት አርገነው ማናቀው ሰው አግኝተንም ማናቀው ሰው በሩቅ የምንታየው ሰው ጓደኞችን ዞር ብለን ስናወራ እንዴት አም ሹር ግጥም የጻፈውንም ጓደኛዬ ሊሆናስም ብጠይቀው ይሄን ግጥም ወስዶ ሰው በብዙ ቦታ በታት ነው እንደራሳቸው አድርገው እንዲተረጉሙትና እንዳያዩት ነው እንፈልገው። basically ፍቅር እንደዛ ስለሆነ ማለት ነው።
ፍቅርም ሙዚቃም ወይም የጥበብ ስራም በሱ የሚያስኬድ ይመስለኛል። የጥበቡ ህይወት አንዴ ከባለሙያው እጅ ከወጣ በኋላ የራሱን ህይወት ይከተላል እንደሚባለው ሌሎች የሚነጋገሩበት ከራሳቸው ህይወት ጋር የሚያዛምዱት ስራ እንዲሆን ነው ፍቃዴ ነው የምትለን?
እንደዛ ነው። አንተ ስትለው ሞር ያምራል።
አንተ መጠበቡን መስማቱን ላንተ ትቻለው ያልከኝ ነው ግሮማ አድርገ
እኔ ላጅባ ተናገረው።
ቶማስ የሚያጓጓ ጨዋታ ጀመር አድርገን በሌላ ጊዜ ተመልሰን አቆምንበት የሚቀጥል ቀደም ብዬ እንደጠቆምኩት ስለ ሙዚቃም ስለ ህይወትም አንተ በቤዚስት ሆነ የምትጫወትበትን ባንድህን ብቻ ሳይሆን የኢትዮጵያ ሙዚቃ ለማስተዋወቅ በተለያዩ ፕሮጀክቶች የተሳተፍክባቸውን ጨምረን በሰፊው እናወጋለን። መልሰን እስከምናገኝ አንቺን ብዙዎች ጆሮ ትደርሳለች ለአይን የሚበቃውን እናያለን። አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ አመሰግናለሁ ይሄንን ምድር ስለሰጠኸኝ አዱላ። የሚቀጥለው ጊዜ እስክንገናኝ ድረስ enjoy. thank you.
የስነ ጽሁፍና የቲያትር ጥበብ መምህር ሐሲና ጸሐፊ ተውኔት ደበበ ሰይፉን ህይወትና ስራን የምንቃኝበት ወግ
ያሁኑ ዛሬ ይቋጫል።
ከሶስቱ የቀድሞ ተማሪዎቹ ገጣሚያንና መምህራኑ
በፕሮግራሙ መጀመሪያ በሁለት ክፍል ውይይቶች የተሳተፉት ዶክተር በድሉ አጅራ
የስልኩ መስመር ሳይቀናን በመቅረቱ
እንደ ፍላጎታችን እንደ መጀመሪያዎቹ ውይይቶች ሁሉ በተከተሉትም መልሰልና መጣቸው ሳንችል ቀርተናል።
አቶ ገዛን ጌታቸውንና አቶ ተፈሪ መኮንንን ግን ለመጨረሻው ክፍል ወጋችን ይዘን ተመልሰናል።
ቀደም ብለን እንደጠቆምነው በመዋቹ ባለቅኔ በደበበ ሰይፉ ህይወትና ስራ ዙሪያ የምናደርገውን ውይይትም አቆምንበት እንጀምራለን። ከተማሪዎቹ ጋራ ያለውን ቅርበት እንደ ጓደኛ ማድረጉን ጠቅሰሃል። ባልተለመደ መንገድ ማለት ይቻላል ደፈር ተደርጎ ከታየ እንግዲህ መምህራንም ስለነበራችሁ ምናልባትም ወደ እናንተም ማጋብቶት ሊሆን ይችላል ለተማሪዎቻችሁ ምን ያህል ቅርብ እንደሆናችሁ ባላቅም አንዳንዴ የመምህርና የተማሪ ግንኙነት ብዙ የማይደነቅበት መንገድም እንደሆነ ሁሉንም ባይወክል ከየት መጣ ሊያሰኝ የሚችል ጥያቄ የሚያስነሳ ይመስለኛል። እንዴት ተቻለስ? አንድ መምህር ከሌላው መለየቱ እንዳለ ሆኖ ምናልባት በኢትዮጵያ ትምህርት ቤቶች ውስጥ በቀደመው በብዛት የማናየው ጠባይና አቀራረብ ይመስላል ያነሳውና እንደ ባጭሩ ላስተያየት ሰጠ እንደ መምህርም ጭምር ራስም ወደ ተፈሪ ሻገራለሁ።
እሺ እሺ ምንም ጥያቄ የለውም። ብዙ ተጽዕኖ አድርጎብናል ደበበ ህይወታችን ውስጥ እና ብዙዎቹ ጓደኞቻችን ባለፈው እንደገለጽኩልህ ተማሪዎቻችን ናቸው። እኔም ተፈሪ ይሄን ያመጣው እሱ ተጽኖ ነው። ኢትዮጵያ ውስጥ ባለው የትምህርት ፍልስፍናውም ሳይሆን የትምህርቱ አካሄድ መምህሩ እንደ ውሃ ቢሆን ተማሪው እንደ ባዶን ስራ እየተቆጠረ እሚሞላ ተማሪውን አንተ ነህ የምትሞላው እድል የለውም። ስማልጠቅስም እኛ አስተማሪዎች ነበሩን እንምልህ አንድ ቀን ስንቀር ቢሮአችሁ ሄደን ይቅርታ ጠይቀን ተንቀጥቅጠን በነጋታው እንገባለን። ያንን ካላደረግን በነጋታው ከዛን የተመለስ የሚሉ መምህራን ነበሩን ከበር ላይ። ሁለተኛው ቀን የምንገባው የቀረንበትን ሄደን ይቅርታ ጠይቀን ሳናስፈቅድ በመቅረታችን። ይሄ ዩኒቨርሲቲ ውስጥ የሆነ ነገር ነው የምነግርህ። እና እሱ ያ መምህራችን ቁጭ ብሎ ዴስክ ላይ የነገረንን ብቻ ስናቀርብ፣ ደበበ ደግሞ የተለየ ነው። አንድ ምሳሌ ልንገርህ። አንድ ግጥሙ ላይ የኔ መመረቂያ ጽሑፍ የደበበ ግጥሞች ነበሩና አልታተሙም ነበረ እና ሰብስቦ ሰጠኝ። እንደውም ስመረቅ ይዛቸው ገጠር ሂዳለኝ እና ሰጠኝ ኮፒ አለኝ እኔ ብሎ
እና አንዱ ግጥሙ ላይ የከያኒው ፍቅር አይደለም አይደለም በመለኮን ገላ ያደፋ አበባ ይልቅስ እንጂ ነው በጠላት አዝመራ የሳምሶን ድብ ጭራ ይላል። እና መጽሐፍ ቅዱስ ላይ የሳምሶን በቀበሮ ጭራ ላይ ሳይታስሮ የፍልስጤማውያንን የድሮውን ታሪክ ነው ማውራ ያሁኑ ታሪክ አዝመራው ሲለቃቸው አዝመራቸው ተቃጠለና ያንን አምጥቶ ነው የከያኒን ተግባር የገለጸውና እየሰራው እንዴ ይጋሽ ደበበ ድብ እኮ ጭራ የለውም ይሄ ግጥምህን አበላሽቶ ብሃል አልኩት። ጻፈው አለኝ አንተ ነህ ይሄን ያየኸው እና መመረቂያ ጽሑፌ ውስጥ ልጻፈው እዛ አው ጻፈው አለኝ እና ጻፍኩት። ያን ያህል ነው አንተ ነህ ያየኸው እንጂ እኔ አይደለሁም ያየሁት ቀድሜና ተናገረው ጻፈው ብሎ ክስ ጽፌዋለሁ። ያን ያህል ነጻነት ሰጥቶን ያስተማረንና ተማሪዎቻችን ላይ እኛም ያው እንደ ባዶን ስራ አይደለም ተማሪዎችን ተቀብዬ ኖርኩት ተቀብለን የኖር ነው በሱ ምክንያት ነው ነጻነት ሰጥቶን እንድናስብ አድርጎን ሐሳባችንን ሰምቶን እንደውም አንድ ቃል ነበረችው ተፈሪት አስተውሳለህ ይሆን አዲስ ነገር ከነገር ነው እውነት ነው እውነት ነው እውነት 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 ነው እውነት ነው ያልከው ነገር ነው ማለት እንዴት እንደሚቀበል ስማው። እና ያን በተማሪና ያስተማሪ ግንኙነት ላይ በአዲስ አበባ ዩኒቨርሲቲ ውስጥ በተለይ እሱ ያስተማረን ተማሪዎች ላይ እንደ አብዮት ነው የምናየው ከየት እንዳመጣው ነው አላውቅም ማለት ግን ቀጥላላውን ነው የቀየረው የተማሪና ያስተማሪ ግንኙነትን ሙሉ በሙሉ ነው የቀየረው። ለገዛኝ የተለየ ለተፈሪ አይደለም ነው ማለት ያስተማራቸው ተማሪዎችን ሁሉ አግኝተ በዛ ባስተማሪነት ደመኑ በሙሉ በተለያየ መንገድ ሊነግሩ ይችላል እንጂ እውነቱ ይሄ ነው የደበበ እና ግንኙነት ምልህ ስራ አፍቃሪ ነበር ደበበ በጣም ሰው ይወዳል ይወዳቸው ጓደኞቹም ነበሩ ሊዘልቅ አልቻለም ምክንያቱም ከስነ ጽሁፍ ጋር በፍቅር ይወደቀ ሰው ነበር እና እሱ ላይ እንቅፋት የሚሆንበት ነገር ከመጣ እንትን አይልም
ለተው ይገድዛል
በጣም የሚወዳቸው ጓደኞቹ ቤቱ መጥተው ወሬ ምናምን የሚያወሩት ጓደኞቹ ቤቱ ከገባ በኋላ ደበበ የለም በሉ ነው የሚላቸው ለቤተሰቦቹ እናቱ ጋር ነው የኖረው እንግዲህ እስኪሞት ድረስ ደበበ እና ደበበ የለም ብሎ ነው የሚመልሳቸው ጊዜን አላጥፋ ቶሎ ቶሎ መስራት አለብኝ እያለ ይደክም የነበረ ሰው እና ወደ መጨረሻ ላይ ተስፋ ይቆርጥና ምን አተረፍኩ ምናምን ወደ ማለት ይሄደ ነበረ ያተረፈውን አሁን ቢያዩ እንዴት ጥሩ ነበር የምትለው ነገር ነው ከተማሪዎቹ ጋር ባለው ባፈራቸው ተማሪዎቹ ማለት ነው። ከዚህ በላይ ብዙ የሚጠና ሰው ነበረ ደግ ሰው ነበረ ምናልባት ደግነቱ ያመጣው ይሆናል ይሄን ያተማሪና ያስተማሪ ግንኙነት እንዲሰበር ያደረገው።
ገዛኸኝ ግርማ አድርገ ገልጸዋል መምህራችሁን ምሳሌነት የሚተንም ስለ ነጻነት ስለ ቅርበቱ ያሉትን ጠባዩንም አካፍለናል። ተፈሪ ተራያንተ ነው ቀደም ባሉት ሁለቱም ጥያቄዎች ላይ ሐሳብ ከሰነዘርክ የመጨረሻ ጥያቄ ወረውርላችኋለሁ። አንድም ገዛኸኝ በበቂ አልተጠናም እንደውም እንደ ስራው እንደ ማንነቱ ብሏል ነገር ግን ደግሞ በአንድ በኩል የተለያዩ መድረኮች ላይ ዛሬም ድረስ የሚነሳ መሆኑ ቀደም ያነሳቸው ምክንያቶች ሊሆኑ መቻላቸውን ከግምት አስገብቼ መታየቱን ነው በዋቢነት የተጠቀስኩት። ገና መጠናት ያለበት ነው ስራዎቹም መውጣት አለባቸው ያልታተሙትም መታየት አለባቸው ጭምር ነው ያለን ገዛኸኝ። አንተስ ምን ትላለህ?
ገዛኸኝ በጣም ብዙ ስሜቶች የሚቀሰቅሱ ነገሮች ያነሳው ብዙ ነገሮች ናቸው ወደ ህሊና የመጡትና ደበበ አንዱ ልክ ቋንቋውን በባላገር ልሳን አንደበታችን የተቀይም የሚል ቃል አለው አሁን የብርሃን ፍቅር መግቢያ ላይ የስነ ጽሁፍ ቋንቋውን የአሪስቶክራቶቹን አይነት ሳይሆን የመሳሰንት እንኳን ትምትል የጠራውን የባላገሩን ቋንቋ የመናገር ይህ እንግዲህ ከፍልስፍናው ጋር ተያይዞ ሊታይ የሚችል ነገር ይመስለኛል። እንደሱ እንደሆን ሁሉ የእሱ አስተማሪዎች ምናልባት ገዛኸኝ ሊያግዝም ይችላል አንድ ጊዜ ስለ ዶክተር ዮናስ ጋር የተያያዘ ታሪክ አንስቶልናል። የተሻለ ትምህርት አሁን የማምነው ገዛኸኝ ነው እና ገዛኸኝ በኋላ ሊያነሳው ይችላል። ዮሐንስ ያስተማሩ አይመስልኝም ጠይቀነዋል ይመስለኛል አላስተማረኝም ብሎናል እና እነ ዮናስን ትንሽ ለነሱ በኋላ ለምታየው አይነት የህይወት ከተማሪዎቹ ጋር ለነበረው ግንኙነት መሰረት የሰጠው ይመስለኛል። ቅድም ካልኩ ከፍልስፍናው በተጨማሪ ከዚህ ጋር ስም አልጠቅስም ግን በገዛኸኝ ያስታውሳል አሁን ሳውራ አንድ አስተማሪያችን የመንግስትን ባለስልጣን የነበረ ቀደም ሲል ወደ ደበበ ጋር መጣ። ደበበ ጋር ሲመጣ ምናልባት ዝምድናም ነገር የራቅ ያለ ዝምድና ሳይኖራቸው አይቀርም እና ደስ አይለውም እና ምናልባት ብሎ ድዋልን ወደ ሳሎን በር አለ ወደ ኮሪደሩን አልፈስትድ እና ወደ ቤተ መጻሕፍት ስትሄድ ዘወትር ቤተ መጻሕፍት ውስጥ ነው ያለው እና ሳሎን ገብተን ጠበቅ ነው እና በፍጥነት እሱ ሸኝቶ እኛ ተመልሰን ገባን። አሁን እዚህ ውስጥ የሚነግርህ ነገር አለ። ደበበ በተማሪነት በተማር ቅድም ባለፈው እንግዲህ ስንዋይ ለነሳውት ከተማሪዎች ጋር ያለው ግንኙነት በጣም እንትን ነው። መምህርና ተማሪ ሆነን እንድንቀጥል ማስተማርን ደሱ የህይወቱ ተልኮ አድርጎ የያዘው ነው ይመስለኝ። ህይወቱን ስታይ፣ ቤቱን ስታይ ከምርት እና ከምርምር ከኪነጥበብ ውጪ ቤት ውስጥ ሌላ ህይወት እንደሌለ ትረዳለህ። ቤቱን በማየት ብቻ እና ከመኝታ ክፍሉ አጠገብ ያሉ ግርጌው፣ ራስጌው፣ ሳሎኑ ምናልባት አንድ ጊታር ግርግዳ ላይ ሁሉ ጊዜ ወደ ላይብራሪ ወደ ቤተ መጻሕፍት ስትሄድ ሁሉ ጊዜ የምታየው አለው የሚል በተማሪዎቹ መካከል ድንበርና የሃይራርኪ ካለ የምትለው
አንዳንዴ በተማሪና በመምህር መካከል ያለው ግንኙነት የጌታና የሎሌ እስኪመስል ድረስ ይባላል።
የጌታና የሎሌ አይነት? አዎ፣ በሱ አይነት መንገድ አይደለም። ሁለተኛ ልክ ገዛኝ እንዳነሳው አንድ ቀን እኔ በገዛኝና በሌሎች ጓደኞቼ ጉትጎታም ነው የተመረኩት እና ጥናት ውስጥ ከገባኝ በኋላ እኔ የሬዲዮ ተውኔት ላይ ነው የሰራሁት የመመረቂያ ጽሑፌን እና እንደገና መማር ሆነብኝ። አሁን መማር የጀመርኩት ወደሚል ስሜት ውስጥ አስገባኝ እና እቆያለሁም እያልኩት ነበር። እንደውም ገዛኝ ነው በጣም ገፋፍቶ እንድመረቅ የሚያደርግኝ እሱ።
ሳትሎ መስኮት የሚከፈትበት ነው።
ድንገት ሳታሰበር ዜና ይየ ነው። ልክ የዛሬ 23 ዓመት በዛሬዋ ቀን የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ ኢሄድሪ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር ወጡ። የሽግግር መንግስቱ ፕሬዝዳንት አቶ መለስ ዜናዊ አዲስ አበባ ገቡ። የዛሬ 23 ዓመት ጠቅላይ ሚኒስትር ተስፋዬ ዲንቃ ቀደም ሲል ለስብሰባ ወደ ውጭ ሀገር ሄደው በዚያው ቀሩ። የሽግግር መንግስቱ ጠቅላይ ሚኒስትር ታምራት ላይኔ አዲስ አበባ ገቡ። የዛሬ 23 ዓመት ኢትዮጵያ የባህር ወደብ ነበራት። ዛሬ የደረቅ ወደብ ባለቤት ናት። የዛሬ 23 ዓመት ፓትርያርክ መርቆሪዎስ ተሰደዱ። ፓትርያርክ ጳውሎስ አገር ቤት ገቡ። ትልቁና ዋናው የዛሬ 23 ዓመት ኤርትራና ኢትዮጵያ አንድ ሀገር ነበሩ። አሁንም የዛሬ 23 ዓመት ከሀገር የወጡት መንግስቱ ኃይለማርያም በ71 ዓመት እድሜ ላይ ሲገኙ በህይወት አሉ። የዛሬ 23 ዓመት ደርግን አሸንፈው አዲስ አበባ በመግባት የሰኔውን ኮንፈረንስ የመሩትና አገሪቱን በጠቅላይ ሚኒስትርነት ያገለገሉት መለስ ዜናዊ በህይወት የሉ። የዛሬ 23 ዓመት ስደተኛው ፓትርያርክ ከሀገር ወጥተው አሁንም በህይወት ሲኖሩ፣ የዛሬ 23 ዓመት አገር ቤት የገቡት አቡነ ጳውሎስ ደግሞ በህይወት የሉ። የዛሬ 23 ዓመት ኢሰፓ ፈረሰ። ግንቦት 20/1983 ዓመተ ምህረት ደግሞ ኢህአዴግ ነገሰ። ይሄው ነው። ንጉሴ ነኝ።
አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን አሁን የቀረን
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅ
ሬዲዮ ድምጽ አሜሪካ ቀዳምን ሰንበትን በሳተላይት